ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ሰላም ጤና ይስጥልኝ ክብራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር ይክበር ይመስገን። ዛሬ ደግሞ ጌታችን አንድ የምህረትን ቀን ሰጠንና ነው ያለንን ዝግጅት ይዘን ከናንተ ጋር ባየር ሞገድ አማካኝነት እንድንገናኝና በጌታ ማዕድ ፊት እንድንቀርብ ፈቃዱ ሆነ። አዎ ዛሬም ተከታታዩን የገላትያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። እስቲ በማስቀደም ጌታችን እንዲህ በማለት ከተገኔ ጋራ እናሞጋክሰው።
ወዳጆቼ ኢየሱስን በዚህ ምድር የሚስተካከለው ማን ነው? አቻ የሌለው ንጉስ፣ አቻ የማይገኝለት አምላክን እናመልካለን። እርሱን ተደግፈናል። ስለዚህም ደግሞ መሰረታችን የጸና ነውና እጅግ ደስ ይለናል። በዚህ ዝማሬ ተገነበጋል ስላገለገለን እግዚአብሔር ይባርከው ይያልን ወደ ጸሎት እናልፋለን። አቤቱ አባታችንና አምላካችን ሆይ ስምህን እጅግ አድርገን እናመሰግናለን። በእያንዳንዱ ቀን ከቃልህ ማዕድ የመገብከን እግዚአብሔር አምላካችን ሆይ እስከዚህች ሰዓት ድረስ ጠብቀህናልና ክብር ተመስገን። በሚቀጥሉት ጊዜያት ደግሞ እነሆ እግዚአብሔር አምላካችን ሆይ ባሪያዎች ልጆች ካንተ ለመማር ቀርበናል። ስለዚህም ደግሞ አንተ ተናገረን፣ እግዚአብሔር ሆይ በሰማነው እውነት ደግሞ መኖርና መላለስ እንድንችል እርዳን። ጌታችንና መዳኒታችን ሆይ በውስጣችን የምዘራው ይህ መልካም ዘር ለሌሎች የሚተርፍ እንዲሆን እባክህ አንተ ቃልህን ባርክልን። ጌታችንና መዳኒታችን ሆይ ሰዓቱን ሙሉ ባርክልን። ይህንን ሁሉ ስለ ዘላለማዊና ስለ ሕያው ስምህ ስትል ለምናሃለን። አሜን። አድማጮች እስቲ መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 3 ቁጥር 6ን ተመልከቱ። ገላትያ ምዕራፍ 3 ቁጥር 6ን አውጡ። ወዳጆቼ ሐዋርያው ጳውሎስ 3 ጊዜ መንፈስ ቅዱስን መጥቀሱን እነዚህ ሰዎች መንፈስ ቅዱስን የተቀበሉት የሙሴን ሕግ በመጠበቃቸው እንዳልነበረ መንፈስ ቅዱስን የተቀበሉት በኢየሱስ ክርስቶስ በማመናቸው መሆኑን ማረጋገጣችንን ጥናታችን መጨረሻ ላይ መመልከታችን የሚታወስ ነው። ዛሬ ደግሞ ቀጥለን የምንመለከተው ለእምነት ምሳሌ እንዲሆነው አብርሃምን ሐዋርያው ጳውሎስ ስለመጥቀሱ ነው። እግረ መንገዱንም የሳራና ያጋርን ምሳሌነት ያነሳል። እስቲ ቁጥር 6 ላንብብላችሁ። እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት ይላል ቁጥር 6። ይህ ጥቅስ የተወሰደው ከዘፍጥረት ምዕራፍ 15 ቁጥር 6 እንደሆነ ግልጽ ነው። እንደገና ደግሞ ይሄው ጥቅስ በሮሜ ምዕራፍ 4 ቁጥር 3 ተጠቅሶ እናገኛለን። ልብ በሉ። ይህ በገላትያ ምዕራፍ 3 ቁጥር 6 ላይ የተጠቀሰው ወይም ሐዋርያው ጳውሎስ የተናገረው ቃል የተወሰደው ከዘፍጥረት ምዕራፍ 15 ቁጥር 6 እና ይሄው ጥቅስ ደግሞ እንደገና በሮሜ ምዕራፍ 4 ቁጥር 3 እንደገና ተደግሞ እናገኛለን። አብርሃም በእምነት ለሚገኘው ጽድቅ ምሳሌ ሆኖ ቀርቧል። የሙሴ ሕግ የተሰጠው ከአብርሃም 400 ዓመታት በኋላ ነበር። ስለዚህም አብርሃም እየጸደቀው የሙሴን ሕግ በመጠበቁ ነው ማለት አይቻልም። አብርሃም በእግዚአብሔር ፊት የጸደቀው የግርዘትን ሥርዓት በመፈጸሙ ነው ማለት አይቻልም። ምክንያቱም ግርዘት ከመሰጠቱ በፊት ነበር አብርሃም መጽደቁ የተነገረለት። አስቀድማችሁምን ይህ ጥቅስ የተወሰደው ከዘፍጥረት ምዕራፍ 15 ሲሆን ምዕራፉ ዘመዱ ሎጥን ለማስጣል አብርሃም ከምስራቅ ነገሥታት ጋር መጋፈጡንና ከሰዶምና ገሞራ ነገሥታትም ምንም አይነት ምርኮ ለመካፈል ፈቃደኛ ለመሆኑን ይናገራል። ከዚያ በኋላ ደግሞ ያደረገው ትክክል እንደሆነ እግዚአብሔር ለአብርሃም ነገረው። እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው በማለት የተስፋ ቃሉን አጸናለት። አብርሃም ወዳጆቼ የልቡን ሁሉ ገልጦ የሚናገር አይነት ሰው ስለነበር ጌታ ሆይ ልጅ ሰጣለሁ ብለኸኝ ነበር ግን እስካሁን ድረስ አልሰጠኸኝም በማለት ቅሬታውን ለእግዚአብሔር አቀረበ። ወገኖቼ ብትቀበሉት ባትቀበሉትም እግዚአብሔር በዚህ አይነት ሁኔታ እንድንቀርበው ይፈልጋል። ከዚያም ቀደም ብሎ እንደ ሰማይ ከዋክብትና እንደ ባህር አሸዋ ብዛት ያለው ዘር እንደሚሰጠው እግዚአብሔር ለአብርሃም ነግሮት ነበር። ታዲያ አብርሃም ለዚህ የሰጠው ምላሽ ምን እንደነበር ታውቃላችሁን? አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ዘፍጥረት ምዕራፍ 15 ቁጥር 6ን ይመለከቷል። ይህ ወዳጆቼ የኔና የናንተን ሕይወት ይመለከት ይሆንን? እስቲ በዚህች ምሽት ሕይወታችንን እንመርምረው። አሁን በትክክል ይመለከታል። ለኔና ለናንተም እግዚአብሔር ስለናንተ ኃጢአት እንዲሞት ልጄን ሰጥቻችኋለሁ፣ በርሱ ብታምኑ የዘላለም ሕይወት ይኖራችኋል እንጂ በኃጢአታችሁ አትጠፉም ይለናል። እንዴት ደስ የሚያሰኝ ቃል! እግዚአብሔር በተናገረው ነገር እናምናለን የሚልል ጥያቄ በዚህች ምሽት ባቀርብላችሁ ደስ ይለኛል። ልጁ ኢየሱስ ክርስቶስንስ እንቀበላለን? እንደዚያ ካደረግን በእምነት ጸርቀናል ማለት ነው። አብርሃም ያደረገውም ይህንኑ ነበር። ስለዚህም በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት። አብርሃም የጸደቀው በሥራ አልነበረም። በሥራ ቢሆንማ ኖሮ አብርሃም ብዙ የሚወቀስበት ነገር ይኖረው ነበር። አብርሃም የጸደቀው በእምነት ነበር። ይህችን ምድር ተወርሳት ዘንድ እንድሰጥ ከከለዳውያን ዑር ያወጣው እግዚአብሔር እኔ ነኝ በማለት እግዚአብሔር ለአብርሃም ቃል ገባለት። አብርሃም ግን እግዚአብሔር ሆይ እንድወርሳት በምን አውቃለሁ በማለት ጥያቄ አቀረበ። በሌላ አነጋገር አብርሃም የተናገርከውን ሁሉ እንደምታደርግልኝ ምን ማስረጃ አለኝ ማለቱ ነበር። በዚህ ጊዜ እግዚአብሔር የሦስት ዓመት ጊደር፣ የሦስት ዓመት ፍየልም፣ የሦስት ዓመት በግም፣ ዋኖስም፣ እርግብም ያዝልኛለው። በዚያ ዘመን ውል ወይም ቃል ኪዳን ሰዎች የሚገቡት ይህን በሚመስል መንገድ ነበር። ነቢዩ ኤርምያስም ይህን በሚመስል ሁኔታ ስላደረገው ውል ወይም ቃል ኪዳን ይናገራል። ኤርምያስ ምዕራፍ 34 ቁጥር 18ን ይመለከቷል። ኤርምያስ ምዕራፍ 34 ቁጥር 18ን በኋላ ተመልከቱ። በዚያ ዘመን በሁለት ሰዎች መካከል ውል ሲደረግ አንዱ አንድ ነገር ያደርግ ነበር፣ ሁለተኛው ወገን ደግሞ በተራው ሌላ ነገር ያደርግ ነበር። ይህም በሚመስል ሁኔታ ቃል ኪዳኑ ይጸናል። ስለዚህም አብርሃም መስዋዕቱን አዘጋጀና እግዚአብሔርን መጠበቅ ጀመረ። አሞራዎች ሥጋውን ለመብላት በብዛት መጡ፣ አብርሃምም አባረራቸው። እግዚአብሔር ወደ መስዋዕቱ የመጣው በጣም ከመሸ በኋላ ነበር። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት። እነሆም ድንጋጤና ታላቅ ጨለማ ወደቀበት። ውሉ የሚከናወንበት ጊዜ ሲደርስ እግዚአብሔር በአብርሃም ላይ ከባድ እንቅልፍ እንዲወድቅበት አደረገ። ይህም የሆነው እግዚአብሔር ለገባለት ተስፋ አብርሃም ደግሞ በምላሹ ለእግዚአብሔር የሚገባለት ተስፋ መኖር ስለሌለበት ነው። ቃል ኪዳኑ በአንድ ወገን ማለትም በእግዚአብሔር ብቻ ነበር መደረግ የነበረበት። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ። በዚያ በተከፈለው የምድጃ ጢስና የእሳት ነበልባል መካከል እግዚአብሔር አለፈ። ለመሥዋዕት በቀረበው ሥጋ መካከል እግዚአብሔር ብቻውን ነበር ያለፈው፣ ምክንያቱም ቃል ኪዳኑን ያደረገው እግዚአብሔር ብቻውን ነበርና ነው። እግዚአብሔር ለገባለት ቃል ኪዳን አብርሃም ደግሞ በምላሹ ሌላ ቃል ኪዳን መግባት አልተጠበቀበትም። ከአብርሃም የተጠበቀው ነገር ቢኖር በእግዚአብሔር ማመኑ ብቻ ነበር። ተስፋው ወይም ቃል ኪዳኑ የተመሰረተው በአብርሃም ይህን ወይም ያን ማድረግ ላይ ቢሆን ኖሮ በፍጹም ተግባራዊ አይሆንም ነበር። ለምሳሌ ያህል እግዚአብሔር ለአብርሃም የገባው ቃል ኪዳን እኔ ይህን አደርጋለሁ አንተ ደግሞ ያንን አድርግ በሚል ውል ላይ የተመሰረተ ቢሆን ኖሮ ወዳጆቼ አንድ ቀን ተሳስቶ አብርሃም ቃሉን ማጠፉ አይቀርም ነበር። ከዚህም የተነሳ የእግዚአብሔር ቃል ኪዳን ሳይፈጸም ይቀር ነበር። ቃል ኪዳኑን ያደረገው እግዚአብሔር ብቻ ነበር። የቃል ኪዳኑ መሰረት የእግዚአብሔር ታማኝነት ብቻ ነበር። አስደንቃችሁምን? ወዳጆቼ የዛሬ 2000 ዓመት ገደማ የኔና የናንተን ኃጢአት ዋጋ ለመክፈል ኢየሱስ ክርስቶስ መስቀል ላይ ሞተ። ደህንነትን ለመቀበል መልካም ሰዎች እንድንሆን አልተጠየቅንም። ልብ በሉ፣ ደህንነትን ለመቀበል እኔና እናንተ መልካም ሰዎች እንድንሆን አልተጠየቅንም። የተጠየቅነው ነገር ቢኖር በልጁ በኢየሱስ ክርስቶስ አዳኝነት እንድናምን ብቻ ነው። በቃ ውሉን ወይም ቃል ኪዳኑን ያደረገው እርሱ ብቻውን ነው። እኛ ግን ያንን ውል ወይም ቃል ኪዳን በመቀበል ብቻ የዘላለም ሕይወትን እናገኛለን። እስቲ አሁን ደግሞ አለፍ ብለን ከገላትያ ምዕራፍ 3 ቁጥር 7ን እናንብብ። ገላትያ ምዕራፍ 3 ቁጥር 7ን ተመልከቱ። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል። እግዚአብሔር ለአብርሃምን ያደረገለት ወዳጆቼ ገና ሕጉ ከመሰጠቱ በፊት ነበር። ቃል ኪዳኑን ያደረገው አብርሃም መልካም ነገር ስላደረገም አልነበረም። አንተ ብታምንብኝና ብትታመንብኝ እኔ ደግሞ ይህን አደርግልሃለሁ በማለት ነበር እግዚአብሔር ለአብርሃም የተናገረው። አብርሃም ደግሞ ጌታ ሆይ አምንሃለሁ አለ። ደስ አሰኛችሁምን? እምነታችን ጽኑ መሠረት ላይ እንዲያርፍ እግዚአብሔር ይፈልጋል። ወደ እግዚአብሔር የምንመጣ ከሆነ በእምነትና በእምነት ብቻ ነው። ልብ በሉ፣ ወደ እግዚአብሔር የምንመጣ ከሆነ በእምነትና በእምነት ብቻ ነው። ምንም ማወላወል የለበትም ማለቴ ነው። በአሁኑ ሰዓት ወደ ልባችን በር ጌታ ቀርቧል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል ራእይ ምዕራፍ 3 ቁጥር 20ን ልብ ይሏል። ራእይ ምዕራፍ 3 ቁጥር 20ን በኋላ ተመልከቱ። እኛ ማድረግ ያለብን ግን በእምነት የልባችንን በር መክፈት ብቻ ነው። እኔና እናንተ በኢየሱስ ክርስቶስ አዳኝነት ስናምን አብርሃም በእምነት እንደጸደቀ ሁሉ እኛም እንጸድቃለን። እግዚአብሔር ይክበር ይመስገን። ቁጥር 8ን ተመልከቱ። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌል ለአብርሃም አስቀድሞ ሰበከ ይላል። ይገርመኛል። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ሥራ የሌለበት እምነት ብቻ ለአብርሃም በቂ ከሆነ ታዲያ እኔና እናንተ ሌላ ተጨማሪ ነገር የምንፈልገው ለምንድን ነው? ወዳጆቼ ከኢየሱስ ክርስቶስ በቀር ሌላ የምታመልኩት አምላክ አላችሁን? ወይንስ በተለያዩ እግዚአብሔር ባጸደቃቸውና ባኖራቸው ቅዱሳን መላእክቶቹ በእነርሱ ትታመናላችሁን? አዎ፣ በልጁ በጌታ በኢየሱስ ክርስቶስ እንድናምን እግዚአብሔር አምላካችን ፈቅዷል። አብርሃም ከእግዚአብሔር ዋጋን የተቀበለው ሕግን በመፈጸም ካልሆነ እኛስ ሕግን በመጠበቅ ለመጽደቅ የምንሞክረው ለምንድን ነው? የሚያድነን የሚያጸድቀን፣ አዎ በአባቱ ቀኝ ያለው መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። በቃ ከዚህም በላይ ጨምሬ መናገርም አልፈልግም። እግዚአብሔር ወንጌልን ለአብርሃም አስቀድሞ ሰበከ ይላል ጳውሎስ። ለመሆኑ መቼ ነበር እግዚአብሔር እንደዚያ ያደረገው? ጳውሎስ እንደሚነግረን ከሆነ እግዚአብሔር እንደዚያ ያደረገው አብርሃም የእምነት ሕይወትን በጀመረበት ጊዜ ነበር። ልብ በሉ፣ ጳውሎስ እንደሚነግረን ከሆነ እግዚአብሔር እንደዚያ ያደረገው አብርሃም የእምነት ሕይወትን በጀመረበት ጊዜ ነበር። አሁን ደግሞ በዘፍጥረት ምዕራፍ 22 ስለተጠቀሰውና በአብርሃም ሕይወት ማክተሚያ አካባቢ ስለሆነው ነገር ነው ጳውሎስ የሚናገረው። እግዚአብሔር ባዘዘው መሠረት አብርሃም ልጁን ይስሐቅን መሥዋዕት ለማድረግ ተዘጋጅቷል። አብርሃም ይህን ለማድረግ የወሰነው እግዚአብሔር ይስሐቅን ከሞት ሊያስነሳው እንደሚችል በማመኑ ነበር። ይህንን በተመለከተ ዕብራውያን ምዕራፍ 11 ቁጥር 19ን በኋላ ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 19ን በኋላ ተመልከቱ። እስቲ ቀጥሎ ደግሞ ለአብርሃም እምነት እግዚአብሔር የሰጠውን ምላሽ እንመልከት። የእግዚአብሔርም መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው እንዲህም አለው፣ እግዚአብሔር በራሴም እያለው ይላል ይህን ነገር አድርጋልና አንድ ልጅህንም አልከለከልክምና በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና ባህር ዳር እንዳላሸዋ አበዛዋለሁ። ዘርህም የጠላቶቹን ደጅ ይወርሳል፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ፣ ቃሌን ሰምተሃልና ይላል። ዘፍጥረት ምዕራፍ 22 ከቁጥር 15 እስከ 18 ያለውን ስፍራ በኋላ ተመልከቱ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 15 እስከ 18 ያለውን ልብ በሉ። ከዚህ መመልከት እንደሚቻለው ወገኖቼ እግዚአብሔር ለአብርሃም ወንጌልን የሰበከለት ይስሐቅን መሥዋዕት አድርጎ ለማቅረብ ፈቃደኛ ሆኖ በመገኘቱ ነው። አስገርማችሁምን? አንዳንድ ጊዜ እግዚአብሔር መቼ ነው ለአብርሃም ወንጌልን የሰበከለት ብላችሁ ትጠይቁ ይሆናል። አዎ፣ እግዚአብሔር ለአብርሃም ወንጌልን የሰበከለት ይስሐቅን መሥዋዕት አድርጎ ለማቅረብ ፈቃደኛ ሆኖ በመገኘቱ ነው። እዚህ ላይ ጳውሎስ እንድናስተውለው የሚፈልገው ትልቁ ነገር አብርሃም ለእግዚአብሔር መታዘዙን ነው። አብርሃም ልጁ ይስሐቅን መሥዋዕት አድርጎ እንዲያቀርብ በጠየቀው ጊዜ ለእግዚአብሔር ታዟል። በይስሐቅ ላይ ምንም ነገር እንዳያደርግ ባዘዘው ጊዜ አብርሃም ለእግዚአብሔር እሺ ብሏል። በእግዚአብሔር ላይ የነበረውን እምነት በተግባር አሳይቷል። አንዳንድ ሰዎች አብርሃምን በተመለከተ ጳውሎስና ያዕቆብ በሚናገሩት መካከል ግጭት እንዳለ ነገር ይናገራሉ። አስተዋላችሁ? አንዳንድ ሰዎች አብርሃምን በተመለከተ ጳውሎስና ያዕቆብ በሚናገሩት መካከል ግጭት እንዳለ አድርገው ያወራሉ፣ ይናገራሉ። አብርሃም የጸደቀው በእምነት እንደነበር ጳውሎስ ይናገራል። ያዕቆብም ቢሆን አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? ይላል። ያዕቆብ ምዕራፍ 2 ከቁጥር 20 እስከ 22 ያለውን ስፍራ በኋላ ተመልከቱ። ያዕቆብ ምዕራፍ 2 ከቁጥር 20 እስከ 22 ያለውን ስፍራ በኋላ መመልከት ይቻላል። ጆን ካልቪን እምነት ብቻውን ያድናል፣ ያ የሚያድን እምነት ግን ብቻውን አይደለም ማለቱ ይተከስለታል። በሌላ አነጋገር እኛን ወደ መዳን የሚያመጣን እምነት በልብ ውስጥ የሚከናወን ሲሆን፣ ልብ በሉ፣ እኛን ወደ መዳን የሚያመጣን እምነት በልብ ውስጥ የሚከናወን ሲሆን፣ ተግባራዊ እምነት ግን የሚገለጠው በመልካም ሥራ ነው ማለት ነው። ተግባራዊ እምነት ግን የሚገለጠው በመልካም ሥራ ነው ማለት ነው። እዚህ ላይ ያዕቆብ የሚናገረው ስለ ሕግ ሥራ አይደለም። ያዕቆብ እየተናገረ ያለው ስለ እምነት ሥራ ነው። ልብ በሉ፣ በዚህ ስፍራ ያዕቆብ የሚናገረው ስለ ሕግ ሥራ አይደለም። ያዕቆብ እየተናገረ ያለው ስለ እምነት ሥራ ነው። እውነተኛ እምነት በሥራ ይገለጣል። አንዳንዶቻችን ሰውን የሚያድነው ሥራ ነው እንላለን። ይህ ግን ከፈረሱ በፊት ሰረገላውን ማስቀደም ያክል ነው። ከአብርሃም ሕይወት እንደ ተመለከትነው እምነት ወደ ሥራ እንደሚመራ መረዳቱ በጣም አስፈላጊ ነው። እግዚአብሔር የጥልቅ ልባችንን ሐሳብና መሻት ስለሚያውቅ ከልባችን ኢየሱስ ክርስቶስን ጌታና አዳኛ አድርገን መቀበል አለመቀበላችንን እንኳ ይረዳል። የቤተ ክርስቲያን አባሎችን ማታለል እንችላለን። በቤተሰቦቻችን ወይም በጎረቤቶቻችን ፊት ያልሆነውን ሆነን እንታይ ይሆናል። እግዚአብሔር ግን ወዳጆቼ በፍጹም ማታለል አንችልም። አስተዋላችሁ? እግዚአብሔርን ግን በፍጹም ማታለል አንችልም። አብርሃምን በተመለከተ ያዕቆብ የተናገረውን ልብ አድርጋችሁ ብትመለከቱ ከሥራ የተለየች እምነት የሞተች ናት ሲል ደህንነት በሥራ ይገኛል ማለቱ እንዳልሆነ ትረዳላችሁ። ያዕቆብ ይህን ያለው አብርሃም በእምነት መጽደቅን ለማስተባበል አልነበረም። አስተዋላችሁ? ያዕቆብ ይህን የተናገረው አብርሃም በእምነት መጽደቁን ለማስተባበል አልነበረም። በሌላ በኩል ደግሞ ይስሐቅን እንዲሰዋ እግዚአብሔር አብርሃምን በጠየቀው ጊዜ አብርሃም ለእግዚአብሔር እሺ በማለት እምነቱን በተግባር አስመስክሯል። ያዕቆብ ስለ እምነት ከተናገረ በኋላ ወደ መደምደሚያው ላይ መጽሐፍም አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅም ተባለ ይላል። ያዕቆብ ምዕራፍ 2 ቁጥር 23ን በኋላ በደንብ ተመልከቱ። ያዕቆብ ምዕራፍ 2 ቁጥር 23ን በኋላ መመልከት ይቻላል። ወዳጆቼ፣ ስለዚህም በርጋታ ብንመረምረው ጳውሎስ በተናገረውና ያዕቆብ በተናገረው መካከል ምንም አይነት የሐሳብ ግጭት እንደሌለ እንረዳለን። ተረዳችሁ አይደል? እግዚአብሔር ይክበር ይመስገን። ቀጥለን ደግሞ ቁጥር 9ን እናነባለን። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። ዛሬም ቢሆን እግዚአብሔር አብርሃምን በዳነበት ሁኔታ በእርሱ የሚያምኑትን ሁሉ ያድናቸዋል። እግዚአብሔር ከኃጢአተኛው ሰው የሚጠይቀው ነገር ቢኖር እምነትን ብቻ ነው። እኛን ከኃጢአት ለማንጻት በልጁ በኢየሱስ ክርስቶስ በኩል ያደረገልንን ማመን ይኖርብናል። በቃ ይህ ዋናና አስፈላጊ ነገር ነው። የተወደዳችሁ አድማጮቼ፣ እስቲ ቀለል ያለ ጥያቄ ላቅርብላችሁ። ዛሬ በማን ትታመናላችሁ? በምንስ ላይ እምነታችሁን አድርጋችኋል? ከኢየሱስ ክርስቶስ ከመድኃኔዓለም በስተቀር እምነታችሁ የተመሰረተው በምንድን ላይ ነው? በዚህች ምሽት ይህን የራዲዮ መልእክት የምታዳምጥ ወንድሜ ሆይ እምነትህ የተመሰረተው ከኢየሱስ ክርስቶስ በቀር በምን ላይ ነው? እህቴ ሆይ አንቺንም ልጠይቅሽ፣ ከኢየሱስ ክርስቶስ ከእግዚአብሔር ልጅ በስተቀር እምነትሽ የተመሰረተው በማን ላይ ነው? አዎ ማመን የሚገባን ነገር ቢኖር ልጁን ኢየሱስ ክርስቶስን ነው። ከርሱ በቀር ሌላ መንገድ የለም፣ እውነትም ሕይወትም እርሱ ብቻ ነው።
የሆነችው የእግዚአብሔር ክንድ ኃያል የሆነችው የእግዚአብሔር ጣት ደግሞ አግኝታናለች። በዚህ ቃል ውስጥ ደግሞ ያልተዳሰሰ ማንም የለም። እግዚአብሔር ለእያንዳንዳችን ቃል ነበረውና እግዚአብሔር ስለዚህ ድንቅ ቃሉ አሁንም ይክበር ይመስገን ይያልን በዚህ እንሰናበታችኋለን። ተናደሩ
ሸሽጊ ያስቀመጥኩ ላምላኪ የለየሁት ኑሮይ ላምቀው በፊት ንሰዋው ለጌትነት ይሽተትህ ደስ ያሰኝህ እልልታዬ ይሁና ማደሪያ ይሽተትህ ደስ ያሰኝህ አምልኮዬ ይሁና ማደሪያ
ደስ ያሰኝህ እልልታዬ ይሙላ ማደሪያህ ይሽተትህ ደስ ያሰኝህ አምልኮዬ ይሙላ ማደሪያህ።